Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ ማክሰኞ ጥቅምት 1 2009 ዓ.ም ፕሮግራማችን ተጀመረ።
ኢትዮጵያ ሁሉን አቀፍ የሐሳብ ልውውጥ እንዲኖርና የተለያዩ ድምጾች እንዲሰሙ ማድረግ እንዳለባት ተገለጸ።
Position, die auch eine Stimme hat, vorzugsweise auch
make its voice heard and preferably in parliament.
It needs a comprehensive
የተቃዋሚዎች ድምጽ በሀገሪቱ ምክር ቤት ውስጥ ሊሰማ ይገባል።
ኢትዮጵያን ከጎበኙት ከጀርመኗ ቻንስለር አንግላ መርክል ጋዜጣዊ መግለጫ የተወሰደ ነው።
We want to reform the electoral system where the voices of
ውክልና የሌላቸው ዜጎች ጭምር ድምጻቸው በፓርላማ ይሰማ ዘንድ የምርጫ ሥርዓቱን ለማሻሻል እንፈልጋለን።
የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ በዚያው ጋዜጣዊ መግለጫዎች ከሰጡት መልስ የተወሰደ ነው።
የሁለቱን መሪዎች ጋዜጣዊ ጉባኤ የተከታተለው እስክንድር ፍሬው በዕለቱ አበይ ርዕስ ዝርዝሩን ይዞ ይመጣል።
ከኢትዮጵያው አስቸኳይ ጊዜ አዋጅ በኋላ በኦሮሚያ አመጽ ቀጥሏል። ጉዳቶችም ደርሰዋል። የመጽሔት ዘገባ አለን።
ተቃዋሚው ኢዴፓ አስቸኳይ አዋጁን በመቃወም መግለጫ ወጣ። ከአዲስ አበባ ዘገባ ደርሶናል።
ዛሬ በሁለተኛው አጋማሽ ከመደበኛው ንግድና ምጣኔ ሀብት ሌላ ወቅታዊ የሆነ አንድ ዝግጅትም ይኖረናል።
ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን። ተረኛ የፕሮግራም አስተናጋጆች አዲሱ አበበና
ሰለሞን ክፍሌ ነን። መልካም ምሽት እንዲሆንላችሁ በመመኘት አሁን ወደ ዜናው እናልፋለን። ኢትዮጵያ ሁሉን አቀፍ ውይይትና የሐሳብ ልውውጥ እንዲኖር የተለያዩ ድምጾችም እንዲደመጡ መስራት እንዳለባት የጀርመኗ ቻንስለር አንጌላ መርክል ተናግረዋል። ቻንስለሯ ከጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ጋር በሰጡት ጋዜጣዊ መግለጫ ወቅት ሀገራቸው ለኢትዮጵያ የጸጥታ ኃይሎች የአድማ ብተና ሥልጠና ለመስጠት ዝግጁ መሆኗንም አስረድተዋል። ኢትዮጵያ የአብላጫ ድምፅ የምርጫ ሥርዓትን ለማሻሻል ዝግጁ መሆኗን ደግሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዚህ ወቅት ተናግረዋል። ዝርዝሩን ከዜናው በኋላ እናቀርባለን።
በደቡብ ክልል በጌዲዮ ዞን 3 ወረዳዎች በተፈጠረ ግጭት በአካባቢው ተወላጆች በተሰነዘረብን ድንገተኛ ጥቃት ቁጥራቸው ለጊዜው ያልታወቁ ሰዎች ተገደሉ፣ ንብረታችን ተቃጠለ፣ አሁን ቤተ ክርስቲያን ውስጥ ከተጠለልን አራተኛ ቀናችን ነው ሲሉ ነዋሪዎች ተናግረዋል። የክልሉ መንግስት ግጭቱ የተነሳው በነጋዴው ማህበረሰብና በጌዲዮ ዞን ህብረት ስራ ማህበር መካከል በነበረ የመሬት ክርክር ምክንያት እንደሆነ ገልጦ በዚህም የ23 ሰዎች ህይወት መጥፋቱን ገልጧል። ወደኋላ ዝርዝር ይኖራል በመጽሔቱ።
የኢትዮጵያ መንግስት ባለስልጣናት በሰላማዊ ሰልፈኞች ላይ የሚያካሂዱትን ኃይለኛና ጥብቅ ቁጥጥር እንዲያቆሙ የተባበሩት መንግስታት የሰብአዊ መብቶች ባለሙያዎች ትላንት አስገንዝበዋል። ካለፈው ዓመት ህዳር ጀምሮ መንግስት በወሰዳቸው የኃይል እርምጃዎች ከ600 በላይ ህይወት መጥፋቱ ይዘገባል። የኢትዮጵያ መንግስት ነጻ ዓለም አቀፍ አካል ይህን በሰላማዊ ሰልፈኞች ላይ የተፈጸመ ግድያ ሀገር ውስጥ ገብቶ ማጣራት እንዲችል ፍቃድ እንዲሰጥም የዓለሙ ድርጅት የሰብአዊ መብቶች ባለሙያዎች ጨምረው ጠይቀዋል። በድርጅቱ በነጻነት የመሰብሰብና የመደራጀት ጉዳዮች ልዩ ራፖርተር ሜና ኪያይ ይህንኑ አስመልክተው ሲናገሩ ግድያዎች በጅምላ እንደሚካሄዱ፣ በሺዎች እንደተጎዱና በአስር ሺዎች እንደታሰሩ እንዲሁም በመቶዎች የሚቆጠሩ ሰዎች በኃይል እየተያዙ እንደሚሰወሩ በቅርቡ አስደንጋጭ ክሶች በጣም አሳዝኖናል ብለዋል። የሰብአዊ መብቶች ባለሙያዎቹ በተለይ ከአንድ ሳምንት በፊት ኦሮሚያ ውስጥ በኢሬቻ የሃይማኖት በዓል ወቅት ተረጋግጠው አለቁ የተባሉት 55 ሰዎች ጉዳይ እንዲጣራ አጠንክረው ጠይቀዋል። የዚህ አመፃና ከፍተኛ ቁጥር ያላቸው ሰዎች መገደል ተቃዋሚ እንቅስቃሴዎችን ለማጥፋትና አማራጭ ድምፆችን ለማፈን የተጠና ዘመቻ መሆኑን ግልጽ ያደርጋል ሲሉም በተባበሩት መንግስታት በነጻነት የመሰብሰብና የመደራጀት ጉዳዮች ልዩ ራፖርተር ሜና ኪያይ ተናግረዋል። ባለሥልጣኑን ይበልጥ የሚያሳስባቸው የመሰብሰብ ነጻነታቸውን ለመጠቀም የሚፈልጉ ዜጎችን ኢላማ ለማድረግ መንግሥት የብሔራዊ ደህንነትና ጸረ ሽብር የሚሉትን የ2009 ዓ ም ሕጎች በመሳሪያነት መጠቀሙ እንደሆነም አስታውቀዋል።
ሶማሊያ ውስጥ የሚገኘው የኢትዮጵያ ጦር ከማዕከላዊቱ ሂራን ክልል ኤል አሊ ከተማ ለቆ መውጣቱ ተገለጠ። የጦሩን መውጣት ተከትሎ የአልሸባብ ተዋጊዎች ከተማይቱን መቆጣጠራቸው ታውቋል። ሰሎሞን አባተ ተጨማሪ ልኳል።
ኢትዮጵያውያኑ ወታደሮች ይዞታዎቻቸውን ሲለቁ ዚያቹ ሂራን ክልል ውስጥ በቁጥጥራቸው ስር ከነበሩ ከተሞች መካከል ኤልአሊ ሁለተኛ መሆኗ ነው። ሰሞኑንም ኤልአሊ አቅራቢያ የምትገኝ ሞቆኮሪን እንዲሁ ለቀው መውጣታቸውን የኬንያው ዴይሊ ኔሽን ጋዜጣ ዘግቧል። የኢትዮጵያ ወታደሮች ዛሬ ማለዳ ከለቀቋት ኤልአሊ ለምን እንደወጡ ለጊዜው ዝርዝር ማግኘት ባይቻልም የእንግሊዝ ዜና ወኪል ቢቢሲ የአልሻባብን ራዲዮ ጠቅሶ ባሰራጨው ዜና ጦሩ ሰፍሮበት የነበረው መደብ መደብደቡን አመልክቷል። የከተማይቱን መለቀቅ ከንቲባዋ አደን አሊ ፊዶ ለቪኦኤ በሰጡት ቃል አረጋግጠዋል። ያነጋገርናቸው ጀኔራሎች ለቀን እንድንወጣ ታዘናል ሲሉ ነግረውናል። ከዚህ ሌላ ግን የሰጡን ዝርዝር የለም ብለዋል ከንቲባ አደን አሊ ፊዶ። የሶማሊያ ብሔራዊ ጦር ኤልአሊን መልሶ ለመቆጣጠር እየተደራጀና እየተዘጋጀ መሆኑን ከንቲባው አክለው ጠቁመዋል። የአልሻባብ ተዋጊዎች ወደ ከተማይቱ መግባታቸውንና መቆጣጠራቸውን የኤልአሊ ከተማ ነዋሪዎች ለቪኦኤ ተናግረዋል። አልሻባብም ይህንኑ ራዲዮ አንዳሉስ በሚባለው ጣቢያው አውጇል። የኢትዮጵያ ወታደሮች ጠላት ሊጠቀምበት ይችላል ያሉትን ሁሉ አውድመው መውጣታቸውንም እማኞቹ ገልጸዋል። በአፍሪካ ሕብረት የሶማሊያ ተልዕኮ ጦር አሚሶም ስር የሚንቀሳቀሱት የኢትዮጵያ ወታደሮች የጌዶ የቤይና የባኩል ክፍላተ ሀገር ጸጥታን የመጠበቅ ኃላፊነት የተጣለባቸው ናቸው። ከኢትዮጵያ መንግስትና ከአሚሶም በቀጥታ የተገኘ ማብራሪያ ለጊዜው የለም።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የሩሲያው ፕሬዚደንት ቭላዲሚር ፑቲን በፈረንሳይ ሊያደርጉ ያቀዱትን ጉብኝት ሰርዘዋል። ምክንያት የፈረንሳዩ መሪ ፍራንሷ ሆላንድ ውይይቶቻቸው ሙሉ በሙሉ የሚያተኩሩት በሶሪያ ጉዳይ ላይ እንደሚሆን ማስታወቃቸው ነው ተብሏል። ፑቲን በቀጣዩ ሳምንት በፓሪስ ሊያደርጉ የነበረው ጉብኝት አዲስ የኦርቶዶክስ ቤተ ክርስቲያን ምረቃ ሥነ ሥርዓት ላይ መገኘትንም ያካትት እንደነበር ተገልጿል። የክሬምሊን ቤተ መንግሥት ቃል አቀባይ ዲሚትሪ ፔስኮቭ ዛሬ ሲናገሩ ፑቲን የፈረንሳዩ ፕሬዚደንት ሆላንድ ባመቻቸው ጊዜ ለመገናኘት ዝግጁ ናቸው ብለዋል። በሶሪያ ሰላም ለማምጣት እስካገዘ ድረስ እኔም ከሚስተር ፑቲን ጋር ተገናኝቼ ለመነጋገር ዝግጁ ነኝ ሲሉ ፕሬዚደንት ሆላንድ ዛሬ አስታውቀዋል። የፈረንሳይ ውጭ ጉዳይ ሚኒስትር ዣን ማርክ አይሮ በትላንትናው መግለጫቸው ሩሲያ በሰሜናዊቷ የሶሪያ ከተማ በአሌፖ ላይ በምታካሄደው የቦምብ ድብደባ በጦር ወንጀል ልትከሰስ ትችላለች ብለዋል። ሩሲያ ግን በሶሪያ የፕሬዝደንት ባሻር አልአሳድን መንግሥት በመደገፍ ኢላማ የማደርገው አሸባሪዎችን እንጂ ሲቪሎችን አይደለም ስትል በተደጋጋሚ አስተባብላለች።
የዩናይትድ ስቴትስ ሪፐብሊካን ፓርቲው ለፕሬዝዳንትነት እንዲወዳደሩ በእጩነት ያቀረባቸው ቱጃሩ ዶናልድ ትራምፕ ከሚያካሄደው የምርጫ ዘመቻ ራሳቸውን አግልለዋል ያሏቸውን የፓርቲውን ከፍተኛ አመራር ክፉኛ ተቹ። ትራምፕ ወደ ዋይት ሀውስ ለመግባት የያዙት ጥረት እየተንገዳገደ መሆኑን ግን አረጋግጠዋል። የሪፐብሊካን ፓርቲ እጩ በትዊተር አካውንታቸው ባሰራጩት በዚሁ አስተያየት የምክር ቤቱን አፈ ጉባኤ ፖል ራያንን በጣም ደካማና የማይጠቅሙ ሲሉ ተችተዋቸዋል። ትራምፕ ሴቶችን ሲዘልፉ የሚታዩበት ቪዲዮ ይፋ ከሆነ በኋላ ለእርሳቸው የሚሰጡትን ድጋፍ እንደሚያቋርጡ አፈ ጉባኤ ፖል ራያን ትናንት ለሌሎች ሪፐብሊካን መሪዎች መናገራቸው ይታወሳል። የ2008ቱን እጩ ፕሬዚዳንት የአሪዞናውን ሴናተር ጆን መኬንን ጨምሮ በርካታ የሪፐብሊካን ፓርቲው ባለሥልጣናት ለዶናልድ ትራምፕ የሚሰጡትን እገዛ ባለፉት ጥቂት ቀናት ውስጥ አቋርጠዋል። ሌሎች አስነዋሪ ሲሉ የጠሩትን ምግባራቸውን ኮንነው ከፕሬዚዳንታዊ ውድድሩ እንዲወጡም ጠይቀዋቸዋል።
በመጨረሻም ዩናይትድ ስቴትስ በግል ኩባንያዎች በመታገዝ እንደ አውሮፓውያን ዘመን አቆጣጠር በ2030ዎቹ ዓመታት የሰው ልጆችን ወደ ማርስ ፕላኔት ትልካለች ሲሉ ፕሬዚደንት ባራክ ኦባማ ተናግረዋል። ፕሬዚደንት ኦባማ በሲኤንኤን ዶት ኮም የነጻ አስተያየት መስጫ ድረ ገጽ ላይ ባቀረቡት ጽሑፍ ወደ ቀጣዩ የአሜሪካ የጠፈር ታሪክ የሚያሸጋግረንን ግብ በግልጽ አስቀምጠናል። ሰዎችን በ2030 ወደ ጠፈር አምጥቆ በሰላም ወደ ምድር ለመመለስ አልመናል። በሚቀጥሉት 2 ዓመታት ጊዜ ውስጥም የግል ኩባንያዎች ጠፈርተኞችን ለመጀመሪያ ጊዜ ወደ ዓለም አቀፉ የጠፈር ጣቢያ ይልካሉ ብለዋል። እነዚህ የጠፈር ተልእኮዎች ሰዎች ከምድር ርቀው መኖር እንደሚችሉ ያስተምሩናል ሲሉም ፕሬዚደንት ኦባማ አስረድተዋል። ለሰዓቱ ያለን ዜና ይኸው ነው።
ይህ ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁ የዕለቱ የአማርኛ ፕሮግራም ነው። የምናስተናግዳችሁ አዲሱ አበበና
ሰለሞን ክፍሌ ነን።
ወደ ዕለቱ አብይ ርዕስ እናልፋለን።
ኢትዮጵያ ሁሉን አቀፍ ውይይትና የሐሳብ ልውውጥ እንዲኖር የተለያዩ ድምፆችም እንዲደመጡ መስራት እንዳለባት የጀርመኗ ቻንስለር አንጌላ መርክል ተናግረዋል። ቻንስለሯ ከጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ጋር በሰጡት ጋዜጣዊ መግለጫ አገራቸው ለኢትዮጵያ የጸጥታ ኃይሎች የአድማ ብተና ስልጠና ለመስጠት ዝግጁ መሆኗንም አስረድተዋል። ኢትዮጵያ የአብላጫ ድምፅ የምርጫ ስርዓት ለማሻሻል ዝግጁ መሆኗን ያስታወቁት ደግሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ናቸው። እስክንድር ፍሬው ዘግቦበታል።
ትናንት እኩለ ሌሊት አዲስ አበባ የገቡት የጀርመኗ ቻንስለር አንገላ መርከል በኢኮኖሚ ትብብር፣ በአካባቢያዊና በኢትዮጵያ ወቅታዊ ሁኔታ ላይ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ተነጋግረዋል። ሁለቱ መሪዎች ከውይይቱ በኋላ በአዲስ አበባው ብሔራዊ ቤተ መንግስት መግለጫ ሰጥተዋል። በውይይቱ ከተነሱት ጉዳዮች አንዱ የኢትዮጵያ ወቅታዊ ሁኔታ መሆኑን የጀርመኗ መሪ አስታውቀዋል። አገራቸው ለኢትዮጵያ የጸጥታ ኃይሎች ስልጠና ለመስጠት ፈቃደኛ መሆኗን የጠቆሙት ከዚሁ ወቅታዊ ሁኔታ ጋር አያይዘው ነው።
ለፖሊሶች ስልጠና መስጠት በሚቻልበት ሁኔታ ላይ በአገር ውስጥ ጉዳይ ሚኒስትሮቻችን አማካይነት መነጋገር እንደምንችል ሀሳብ አቅርቤያለሁ። አድማ የመበተን እርምጃ በሚወስዱበት ወቅት ተመጣጣኝ ኃይል መሆኑን ማረጋገጥ እንዲችሉ ለማድረግና የዜጎችን ሕይወት መጥፋት ማስወገድ እንፈልጋለን። ፖሊሶች ሁኔታዎችን መቆጣጠርና ሁከት እንዳይፈጠር ማድረግ እንዲችሉ በዚህ ጉዳይ የሚሳካልን ሁልጊዜ አይደለም፣ ነገር ግን ጥሩ ልምድ ያለን ይመስለኛል። ይህንን ልምድ ለእናንተ ማካፈል እንፈልጋለን።
በኢትዮጵያ በተካሄዱ የተቃውሞ እንቅስቃሴዎች ግጭቶች የተፈጠሩትና የሰው ሕይወት የጠፋው በጸጥታ ኃይሎች ላይ አደጋ በደቀኑ የታጠቁ ኃይሎች ምክንያት መሆኑን የገለጹት ደግሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ናቸው። ያልተመጣጠነ ኃይል የተጠቀሙ የጸጥታ ኃይሎች ካሉ ጉዳዩ እንደሚጣራ፣ ተመጣጣኝ እርምጃ መውሰድ ግን ሕጋዊ መብት መሆኑንም ገልጸዋል።
This government will do everything at its disposal.
ይህ መንግሥት በጸጥታ መዋቅሮቻችን የተፈጸሙ ከመጠን በላይ ኃይል የመጠቀም ሁኔታዎች ካሉ ለማጣራት ያለውን አቅም ሁሉ ይጠቀማል። ነገር ግን ተመጣጣኝ እርምጃ የመውሰድ ሕጋዊ መብት እንዳለን ከግምት ማስገባት አለባችሁ። ታጥቀው የመጡ በታጠቀ ኃይል ነው መመለስ ያለባቸው። ታጥቀው የመጡትን ባዶ እጃችንን መመለስ አንችልም። በዚያ ሂደት ደግሞ ጉዳቶች ይኖራሉ። የአስቸኳይ ጊዜ አዋጅ ያወጅ ነው እነዚህን ጉዳቶች ለማስወገድ፣ ይህችን አገር ዲሞክራሲያዊ የማድረጉን ጥረት በተቻለ ፍጥነት ለማስኬድ ነው።
ሁለቱ መሪዎች ያነሱት ሌላው ጉዳይ የተለያዩ አመለካከቶችና ድምጾች በፓርላማው የሚወከሉበት ሁኔታ ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንዳሉት መንግስታቸው ይሄንን ለማድረግ በሚያስችል የህግ ማሻሻያ ላይ ለመነጋገር ተዘጋጅቷል። ጠቅላይ ሚኒስትሩ አክለው እንዳብራሩት የፓርላማው መቀመጫ በኢህአዴግ ብቻ የተያዘው በምርጫ ስርዓቱ ምክንያት ነው። ያብላጫ ድምጽ የምርጫ ስርዓት በሚባለው የኢትዮጵያ አሰራር ከየምርጫ ክልሉ የሚወከለውና ፓርላማ የሚገባው 50 ሲደመር 1 ድምጽ ያገኘ ፓርቲ ብቻ ነው። የመራጩን 49 ከመቶ ድምጽ ያገኘ ፓርቲ እንኳን በፓርላማው አይወከልም። ይህንኑ ያብራሩት ጠቅላይ ሚኒስትሩ አሰራሩን ለመቀየር እንደሚፈልጉ ግልጽ አድርገዋል።
We want to reform the electoral system where the voices of
ውክልና የሌላቸው ዜጎች ጭምር ድምጻቸው በፓርላማ ይሰማ ዘንድ የምርጫ ስርዓቱን ለማሻሻል እንፈልጋለን። ያ ግን በቂ አይደለም። ከህዝባችን ጋርም ቀጥተኛ ውይይት ማድረግ አለብን።
የጀርመኗ ቻንስለር አንገላ መርከልም ኢትዮጵያ የተለያዩ ድምጾች እንዲደመጡ ለማድረግ መስራት እንዳለባት ተናግረዋል።
ኦፖዚሽን ያው eine Stimme hat vorzugsweise auch
to make its voice heard and preferably in parliament. It needs a comprehensive
የተቃዋሚዎች ድምጽ በሀገሪቱ ምክር ቤት ውስጥ ሊሰማ ይገባል። በመገናኛ ብዙሃን የሚደረገውን ጨምሮ በሀገሪቱ ሁሉን አቀፍ ውይይትና የሐሳብ ልውውጥ ያስፈልጋል። ተገቢ መንገድ እንዲፈጠር፣ የተለያዩ ድምጾችም እንዲደመጡ፣ ትክክለኛ ንግግርም እንዲኖር ኢትዮጵያ በዚህ ላይ መስራት አለባት። በዚህ ላይ ስምምነት አለን። የምርጫ ሕጉን ለማሻሻል እርምጃዎች ከተወሰዱ ፓርላማው የተሻለ ውክልና እንደሚኖረው ማየት ይቻላል። በዚያ መልክ ግለሰባዊ ብሶቶችና ምኞቶች በተሻለ ሲንጸባረቁ ማየት ይቻላል። ደግሞም የበርካታ ብሔር ብሔረሰብ ሀገር ናችሁ። እናም በአካባቢ የህዝብ አስተዳደር ጭምር ብዛሃነት የሚታይባችሁ ናችሁ። ውይይትና ክርክሮች ጠንካራ ሊሆኑ እንደሚችሉ ከተሞክሮዬ መናገር እችላለሁ። በእኛ ፓርላማ ያለው ክርክርም በጣም ኃይለኛ ነው። ነገር ግን ግጭቶችን የሰው ህይወት በሚቀጥፍና ጥላቻን በሚያባብስ ሁከት ለመፍታት ከመሞከር ይሻላል።
ጀርመን በኢኮኖሚ ትብብር መስክም ድጋፍ ለማድረግ እንደምትሰራ ቻንስለር መርከል ተናግረዋል። በተለይ የግል ኢንቨስትመንት እንዲመጣ መስራትን በቀጣዩ የቡድን 20 ፕሬዝዳንትነታቸው የቅድሚያ ተግባር እንደሚያደርጉ ታስረድተዋል። ማሊ፣ ኒጀርና ኢትዮጵያን ያካተተውን የአፍሪካ ጉብኝታቸውን ያጠናቀቁት ቻንስለር አንግላ መርከል ዛሬ ወደ አገራቸው ተመልሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድሩን እናመሰግናለን። አድማጮች፣ በጀርመን ኗሪ ከሆኑ ኢትዮጵያውያን መካከል የቻንስለር አንግላ መርክልን ጉብኝት የሚቃወሙ አሉ። እነዚሁ ኢትዮጵያውያንና የኢትዮጵያ ወዳጆች ያሏቸው ሰዎች ባለፈው ቅዳሜ በቻንስለሯ ጽህፈት ቤት ደጃፍ ሰልፍ ከማድረጋቸውም በላይ ጉዟቸው ጤናማ አይደለም፣ ኢትዮጵያውያንና ኢትዮጵያውያንን አይጠቅምም በማለት ሲቃወሙ ሰንብተዋል። በጀርመን የኢትዮጵያ የሰብአዊ መብት ኮሚቴ ተጠሪ የሆኑትን አቶ ስዩም ሀብተ ማርያምን አዲሱ አበበ አዋይቷል። ቻንስለሯ ገና ሳይሄዱ ጀምራችሁ መቃወማችሁ ምክንያቱ ምንድን ነው ሲል ነው አዲሱ የጠየቀው። አቶ ስዩም በመመለስ ይጀምራሉ።
እኛ ሰላማዊ ሰልፍ ያደረግንበት ሁኔታ ኢትዮጵያ ውስጥ የተገደሉትን ሰዎች ከቢሮቸው ፊት ለፊት መሬት ላይ ወድቀው ቀይ ቀለም በማፍሰስ ነው በድጋሚ ያን ያሳየ ነው። ይህን መልእክታችን እሳቸው ለምን ይሄዳሉ ሳይሆን አፍጋኒስታንም ኢራቅም ጦርነት ባለበት ቦታ ይሄዳሉ፣ ሄደው ግን መፍትሄ ያመጣሉ ወይ? ያ አይደለም። ከመሄዳቸው ፊት ዋናው ዓላማቸው በአገራቸው ውስጥ በስደተኛ ፖለቲካቸው ምክንያት ያለባቸውን ውጥረት መፍታት ነው እና ይባስ ብሎ እዚህም ብዙ ተተችቷል። እዛ ሄደው ገንዘብ ለመስጠትና አጥር ለማጠር መቆጣጠሪያ ቴክኒካል አሲስታንስ ለመስጠት እና ስደተኛ አገሩን ጥሎ እንዳይወጣ ማለት የሕግ የበላይነት ተከብሮ ዲሞክራሲ ኖሮ ሰብአዊ መብት ተከብሮ ሳይሆን ስርዓቱ እንደፈለገው ይሁን ብቻ በሩን ዝጋልኝ እና ይሄ ምንም አይነት መፍትሄ የሚያመጣ ስላልሆነ ሰብአዊ መብቱ ላይ እንዲያተኩሩና የሚያደርጉትን ጸረ ሰብአዊ መብት ትብብር እንዲያቆሙ እና እንዲመረምሩ የሚል ነው። እና
ጉዟቸው ጉዟቸው መፍትሄ እንደማያመጣ በምን አወቃችሁ? ለምሳሌ ሰብአዊ መብትን በተመለከተ ኢትዮጵያ የተለያዩ ድምጾች እንዲደመጡ ሀሳብን መግለጽ ነጻነት ስራ ላይ እንዲውል አሳስበዋል። ይሄን አሁን በጋዜጣ መግለጫ ላይ እንደተመለከተው ማለት ነው። እና መፍትሄ አያመጣም የሳቸው ጉዞ እርዳታ ላይ ብቻ የተመሰረተ ነው ለማለት እንዴት ቻላችሁ ማለት ነው?
አዎ፣ ይህንን እንግዲህ ለማስረጃ ለእናንተ ለቪኦኤ ልክ እንደተላከው በ2013 የጀርመኑ ፕሬዚዳንት ዮዋሂም ጋውክ፣ በነገራችን ላይ ሁለቱም ሰዎች ከድሮ ምስራቅ ጀርመን የሚመጡ ናቸው። አንጀላ መርክልም ፕሬዚደንቱ ዮዋሂም ጋውክ ከዶክተር ነጋሶ ጊዳዳ ጋር ያደረጉትን ንግግር ይህን የኢትዮጵያ ሁኔታ የነገራቸውን ሁኔታ ስሰማ የድሮውን አገሬን ያስታውሰኛል፣ በጣም አዝናለሁ ብለው ከዲክታተር ኮሚኒስታዊ ስርዓት ጋር አወዳድረውታል እና ይህን ጽሁፍ ልኬላቸዋለሁ። ይሄ በ2013 ነው እና ሁሉ ኢንፎርሜሽን አላቸው። አዲስ አበባ ውስጥ ኦፖዚሽኑም፣ ሰብአዊ መብቱም፣ ለእርዳታ ድርጅቱም፣ ለሁሉም ለእርዳታ ለልጋሽ ሀገሮች በየጊዜው ያስታውቃሉ እና አሁን ባለፈው በሴፕቴምበር 8 ላይ አንድ ትልቅ ኮንፈረንስ ነበረ። የኤርትራን የማነ ገብረአብ እንደዚሁም የጀርመን የፓርላማ አባሎች ፖለቲከኞች ስለ ኤርትራ ጉዳይ ያካተተ ትልቅ ስብሰባ ነበር። አሁን እዛ ላይ ከአሁን በፊት በአንድ ስልጣን ደረጃ ላይ የነበሩ ትልቅ አንድ ባለስልጣን አሁንም የፓርላማ አባል ከኢትዮጵያ ጋር በዚህ ባለው ሁኔታ መስራት ካለው መንግስት ጋር የግድ መስራት እንደሚፈልጉ ነው እንግዲህ ባሉን ምንጮች ጋር የሰማ ነው እና ይሄ ነገር ማጋለጥና ፕሬዠር እስካልተደረገበት ድረስ
ተጽዕኖ እንዲደረግ ማለት
ስላመርክ አዎ፣ አቤት
ተጽዕኖ እንዲደረግ ነው ማለት ሆነው። እሺ፣ በአማርኛ እንድንናገር የምሽ
አዎ፣ ተጽዕኖ የግዴታ ተጽዕኖ እስካላደረግን ድረስ እነሱ በወቅቱ ባላቸው የስደተኛ ችግር ለብዙ አገሮች ለአልበሽር ሳይቀር በኢንተርናሽናል ወንጀል የሚፈልጉ ሰውዬ እዛም ሁሉ ገንዘብ ለመስጠት ነው። እና ይሄ በጣም ጀርመን ውስጥ በጣም ተወቅሷል እና ማንም የተቀበለው የለም እና ብዙ ጥያቄ የሚያስከትል ነው የራሱ።
ግን አቶ ስዩም ተቃውሞ ስታረጉ እንግዲህ መረጃ መደገፍ አለበት። ቀደም ሲል የነገሩ መረጃ ለእኛም ያላካችሁት እሱ ብቻ አይደለም። ግን እርዳታ ለምሳሌ የውጭ መንግስታት ለኢትዮጵያ እርዳታ ሲሰጡ መቃወም እርዳታን በብዙ ሰዎች ዘንድ ያስጠይቀ ወይም ጥያቄ ያስነሳል። ምንድን ነው የምትረዳው ኢትዮጵያ ነች፣ የሚረዳው የኢትዮጵያ ሕዝብ ነው የሚል ነገር አለ። ለምሳሌ አንዱን አሁን ብናነሳ ስደተኝነት እንዲቀር የገንዘብ ድጋፍ ማድረግ፣ ሕዝቦች ወደ አገራቸው እዛው አገራቸው እንዲቆዩ ይሄን ለማድረግ ገንዘብ በሚሰጥበት ጊዜ እርዳታ ፈጽሞ አይደረግ ማለት ስህተት ነው። እርግጥ አንግላ መርክል ኢትዮጵያ ሄደው ለምሳሌ የፖሊስ ስልጠና ወይም ደግሞ ስለ አድማ ብተና ስልጠና ለመስጠት ዝግጁ ነን ብለዋል። በፈርጁ እየለዩ መቃወም ነው እንጂ በጅምላ የሚደረገው ተቃውሞ መረጃ አልባ ይሆንና ተአማኒነትን ያሳጣል በእናንተ ዘንድና ይህን እንዴት ታዩታላችሁ?
እሱ ትክክል ነው። በተለይ እንደ ሰብአዊ መብት ተከራካሪ እርዳታዎች በጣም የተለያዩ ናቸው። ሰብአዊ እርዳታ አደጋ ሲኖር፣ ረሀብ ሲኖር፣ ድርቅ ሲኖር ይሄ ሰብአዊ ነገር ነው። ግን የምንቃወማቸው ወይም ጥያቄ ላይ እንዲገቡ የሚያስፈልጉት ስርዓቱን የገንዘብ ምንጭ ሆነው ሊያገለግሉት የሚችሉና እነዛንም ነገሮች ብዙ ጊዜ በኮራፕሽን የሚጠፉትን የእርዳታ አይነቶች ነው የምንቃወሙ። ለምሳሌ በ2011 ላይ ለኢትዮጵያ መንግስት ከሚሰጠው ገንዘብ ላይ ወደ 3 ሚሊዮን አካባቢ ዩሮ የሚሆን ነው እና ይሄ ለሴቶች ኤንጂኦ የሚሰጥ ተብሎ የተዘጋጀ ነበረ። በዛን ወቅት ብዙ ኤንጂኦዎች የኢትዮጵያን ሰብአዊ መብት ጉባኤ በኢትዮጵያ ያለውን እንደዚሁም ደግሞ ኢውላ የኢትዮጵያ ሴቶች ጠበቆች አሶሲሽን የሚባለው መሪዋ ከሀገር ወጣ የባንክ አካውንታቸው ተይዞ በነበረበት ወቅት በእነሱ ስም ነው የገንዘብ የሚሄደው እና ይሄንን ያን በመጥቀስ ለምሳሌ ለማሰረዝ ችለናል። ይሄ ምክንያቱም ትክክለኛውን ያለውን የሲቪል ሶሳይቲ ቅርታ በአማርኛ የሚያጠናክር ሳይሆን እየገደሉ ባለበት ሁኔታ በገንዘብ መደጎሙ ትክክል አይደለም። ይህንን ነው በማስረጃ እና ያንንም ተቀብለውን ለምሳሌ ሰርዘዋል። እና ይሄ የስሙላ ቁጣ ወይዘሮ መልክ ልዛ የሚያደርጉት ለእውነቱ ጨዋታ ነው። ይሄ የምናገረው ብቻ እኔ ብቻ የምናገረው ሰ አሁን እየተቸበት ያለ ሁኔታ ነው። ዋናው አካሄዳቸው ስደተኛ ለማቆም ነው፣ የሌሎቹን ጥያቄ አይመለከትም ይላል። ማን ነው ተቃዋሚዎቹ እንደሚያነጋግሩም በጀርመን ኤምባሲ ይገልጻል። ግን ለጊዜው ምንድን ነው የሚባለው ጀስት ሊፕ ሰርቪስ ነው የሚባለው በእንግሊዝኛው፣ እሱን ነው የሚያደርጉት ያሉት።
የመጽሔቱ ትንታኔ ይቀጥላል። አድማጮች፣ በኢትዮጵያ ደቡብ ክልል በጌዴዮ ዞን በሦስት ወረዳዎችና የተለያዩ ከተሞች በዲላ፣ በይርጋ ጨፌ፣ በኦነጎና በፍትሐ ነገሥት በተፈጠረ ግጭት ከአካባቢው ተወላጆች በተሰነዘረብን ድንገተኛ ጥቃት ቁጥራቸው ለጊዜው ያልታወቁ ሰዎች ተገደሉ፣ ንብረታችን ተቃጠለ፣ አሁን ቤተ ክርስቲያን ከተጠለልን 4 ቀናችን ነው ሲሉ ያነጋገርናቸው ነዋሪዎች አስረድተዋል። የክልሉ መንግሥት ግጭቱ የተነሳው በነጋዴው ማኅበረሰብና በጌዴዮ ዞን ኅብረት ሥራ ማኅበር መካከል በነበረ የመሬት ክርክር ምክንያት እንደሆነ ገልጾ የ23 ሰዎች ሕይወት ጠፍቷል ብሏል። ጽዮን ግርማ ዘገባ አላት።
በደቡብ ክልል በጌዴዮ ዞን በፍትሐ ገነት ነዋሪ የሆኑና ያነጋገርናቸው ነዋሪዎች እንደተናገሩት በዚህ አካባቢ በ1998 ዓ.ም ተመሳሳይ ግጭት ተከስቶ እንደነበር ይናገራሉ። ከ10 ዓመት በኋላ ባለፈው ሳምንት ከእረቡ ጀምሮ በዞኑ 3 ወረዳዎች ባሉ ከተሞች በዲላ፣ ይርጋ ጨፌ፣ ወናጎ፣ ፍስሐ ገነት ጨለቅለቅቱና በወረዳው አቅራቢያ ባሉ ከተሞች ያልተጠበቁ ጥቃቶች እንደተሰነዘሩባቸው ይናገራሉ። እንደ ስማቸው እንዳይጠቀስ የጠየቁና በቦታው ከ16 ዓመት በላይ መኖራቸውን የሚናገሩት አንድ የአካባቢው ነዋሪ አርብ ዕለት ደረሰብኝ ያሉትን ይናገራሉ። የአራት ልጆች እናት ነኝ ይላሉ።
ቤቴ ውስጥ ሳለ እኮ ድምፅ ቀርቅረውብን ዘግተውብን እኮ ነው። በመስኮት ነው በቃ ወላፈኑ ሲያፍነን በመስኮት በኩል መስኮቱ በሩ ከውስጥ ስለሆነ እንትን የሚከፈተው በዛ በኩል ነው የወጣ ነው። ከውጭም አቀረቀሩብን። ምንም ነገር ንብረት የለን፣ ምን የለን። ቤተ ክርስቲያን ሚካኤል ቤተ ክርስቲያን ይባላል። ድንኳን ተሰርቶ እንድናሰናለኝ ከእርጋ ጨፌና ከአገረ ማርያም ምግብ በመኪና እየተላከልን ዳቦና ውሃ። ያው እግዚአብሔር ይመስገን ልጆች ብቻ ነው የተረፉልኝ። አንድ ነገር ንብረት የለኝ፣ ምን የለኝ። መኪና ይህም ተካብለብኝ፣ ምንም ነገር የለኝም። እናትዬ ሶስት ሳምንት ሆነ ከወንደርኩኝ ና ያንስ ህዝቡ እንዳለ ቤተ ክርስቲያን ነው ያለው። እና ምን እንደምንምን ማምላክ እንዲሰማን ቅዱስ ሚካኤል እንዲሰማን ብቻ ነው እያልን ያለው።
ሌላ የከተማው ነዋሪ እንደሚሉት የአካባቢው ተወላጆች መጤ ናቸው ያሏቸውን የሌላ አካባቢ ብሔረሰብ አባላት በስም እየጠሩ ከተሞቹን እንዲለቁ ሲጠይቁ እንደነበር ገልጸው በዚህም ለጊዜው ቁጥሩን ያላወቁት ሰው ህይወት እንደጠፋ፣ ንብረት እንደወደመና አሁን ለጊዜው ቤተ ክርስቲያን እንደተጠጉ ይናገራሉ።
ጸሐገነት የተፈጠረው ነገር ያው በብሔር በመለየት የተለያየ ንብረት በማውደም የተለያዩ ቤቶች በማቃጠል ሰው በመግደል ምንም በማናውቀው ሁኔታ ኢትዮጵያዊነታችንን በመንፈግ ተገለን ይኸው በቤተ ክርስቲያን ክልል ቁጭ ብለናል። ይኸው ኖረናል። ምንም የምናውቀው ምክንያት የለም። እኛ መንግስት ይላክብን ወይም ደግሞ እዚህ የተደራጀ ኃይል ይሁን ምንም የምናውቀው ነገር የለም። ብቻ ከጠዋቱ 7 ሰዓት ጀምሮ ሲወርድብን ነው የምናየው ይህንን ነገር። በዚያ ብዙ ንብረቶች ተጎድተዋል። ወፍጮዎች ተጎድተዋል። ሳይቶች ተጎድተዋል። መፈልፈያዎች ተጎድተዋል። ቤቶች ተጎድተዋል። የሰው ህይወት አልፏል። ንብረቶች አልቀዋል። መኖሪያ ቤቶች ወድመዋል። አልፎ ተርሞድ ሱቆች ወድመዋል። ብዙ ድርጅቶች ወድመዋል። ግሮሰሪዎች፣ ሆቴሎች ያው የመቃጠል ደረጃ ደርሶባቸዋል። በቤት ውስጥ
በእነዚህ በተጠቀሱት ከተሞች ህይወታቸው ያለፈውን ቁጥር እስካሁን ማወቅ እንዳልቻሉ የሚናገሩት ነዋሪዎቹ ጥቃቱ በአካባቢው የኖሩ የአማራ፣ የኦሮሞ፣ የትግራይ፣ የጉራጌና ሌሎች ነዋሪዎች ይውጡልን የሚል እንደሆነ ይናገራሉ። ነዋሪዎቹ የተፈጸመው ግድያ እጅግ አሰቃቂ በሆነ ድብደባ እንደሆነ ገልጸው ሙሉ በሙሉ ቤቶቻቸው ሙሉ በሙሉ መውደሙንም ይናገራሉ። የክልሉ መንግስት ቃል አቀባይ ወይዘሮ ሂክማ ሄረዲን ግጭቱ የተቀሰቀሰው በነጋዴው ማህበረሰብና በጌዲዮ ዞን ህብረት ስራ ማህበር በኩል በተፈጠረ የመሬት ክርክር ነው ይላሉ። አሁን ሁኔታው ተረጋግቷልም ይላሉ።
23 ሰዎች ህይወታቸው አልፏል። አንደኛ ከፍተኛ የሆነ ድብደባ ደርሶባቸው ህይወታቸውን ያጡ አካላት አሉ። ሁለተኛ ደግሞ ስለት ነገር ባለው ነገር ተወግተው ህይወታቸው ያለፈበት ለና ቀላል ቁጥር አይደለም። 23 ሰዎች ህይወታቸው ያለፈበት አግባብ ነው ያለው። ማለት ቤቶች ተቃጥለዋል። ቤቶቹ እንደገና ንብረቶችም ተዘርፈዋል። ሰው በዚህ ሂደት ውስጥ ከ20-25 ሺህ የሚሆን ህብረተሰብ ቤቱ የተቃጠለውም ያልተቃጠለውም በጉዳዩ ተደናግጦ አካባቢውን ለቆ ወጥቷል። ግን ያው ሄዶ ህብረተሰብ ውስጥ ነው የተጠለለው፣ ሌላ አካባቢ አይደለም። ህብረተሰቡ ራሱ ነው አቅሙ በፈቀደ ልክ መጠለያም ምግቦችንም አቅርቦ እነዚህን አካላት አስጠልሎ ያለውና ከዚህ ቀጥሎ ነው መንግስት የደረሰላቸው ማለት ነው። አሁን ላይ በሚገባ መደበኛ የዕለት ተዕለት ተግባራቸውን የመንግስት ሰራተኛውም አገልግሎት መስጠት ጀምሯል። እንደገና ደግሞ የተቋረጠ የትራንስፖርት አገልግሎትን መስጠት የጀመረበት አግባብና
ነዋሪዎቹ ለተፈጸመው ድርጊት መንግስትና የክልሉን ፖሊስ ተጠያቂ ያደርጋሉ። አደጋው ሲደርስብን ፖሊስ ዝም ብሎ አይቷል ይላሉ። ነዋሪዎቹ እንደሚሉት እንዲህ ያለ አደጋ በ1998 ዓ.ም እንደደረሰባቸውና አሁን ደግሞ ድንገት ከ10 ዓመት በኋላ እንደተፈጸመባቸው ነው። ከዛ በፊት ግን ከአካባቢው ተወላጆች ጋር እቁብም፣ እድርም፣ ቀብርም ሁሉንም ማህበራዊ ኑሮ በጋራ እንደሚኖሩ ይናገራሉ። ለዚህ ሁሉ መንስኤም የአካባቢው ፖሊስ ነው ይላሉ።
አሉ፣ ያውቁታል እኮ እነሱ ናቸው እኮ አስተባብሮ እንድንወድም ያደረገው እንዲቃጠልም ያደረገው የቀበሌው አካልና የመንግስት አካላት የሚባሉ ናቸው። ራሳቸው ፖሊሶች ናቸው። ምንም መፍትሄ የለንም። ምንም ዋስትና የለንም እኮ ለህይወታችን፣ ምንም ዋስትና የለንም። ዋስትና የሰጠን መንግስትም የለም እስካሁን።
የክልሉ መንግስት ወይዘሮ ሂክማ ሄረዲን ይህን ከእውነት የራቀ መረጃ ነው ብለው ያስተባብላሉ። ነዋሪዎቹ አሁን ባዷችንን ቀርተናል፣ ማን እንደሚደርስልን አናውቅም ይላሉ። በሌላ በኩል ዛሬ በባህር ዳር ከተማ ለአምስት ቀናት የሚቆይ የቤት ውስጥ መቀመጥ አድማ መጠራቱን የባህር ዳር ከተማ ነዋሪዎች ለአሜሪካ ድምጽ ተናግረዋል። አንድ ስሙ እንዲገለጽ ያልፈለገ የባህር ዳር ከተማ ነዋሪ በዚህ ጥሪ መሰረትም ዛሬ በከፊል ከተማ ውስጥ አድማ መኖሩን ይናገራል።
ቁጭ ምናምን ዝግ ናቸው፣ ዛሬ ዝግ ናቸው፣ ዝግ ናቸው። ትልልቅ ሆቴሎች፣ አንዳንድ መስሪያ ቤቶች ምናምን ብቻ ክፍት ናቸው እንጂ ገበያ ማዕከል ምናምን በሙሉ ዝግ ነው። ትራንስፖርት ግን በከፊል ቀጥሯት ነበረ። ከሰዓት የተወሰነ ቀነስ አድርጓል እንጂ እንደዚሁ።
ይህንን ለማጣራት የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁንን ለማግኘት ያደረግነው ሙከራ አልተሳካም። በነገው ምሽት የተሟላ መረጃ ይዘንላችሁ ለመቅረብ ጥረት እናደርጋለን።
የኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ በአገሪቱ ለተፈጠሩ ችግሮች መፍትሄ ነው ያለውን እርቀ ሰላምና መግባባት ሊፈጥሩ የሚችሉ ተግባራትን የሚያከናውነው ኮሚሽን እንዲቋቋም ጥሪ አቅርቧል። የአስቸኳይ ጊዜ አዋጁም ዛሬ የተፈጠሩትን ችግሮች ይፈታል ብሎ እንደማያምን አስታውቋል። ፓርቲው መለስካቸውማ
ፓርቲው ሰሞኑን ይፋ ያደረገው መግለጫ በነሻው መስከረም 22 ቀን 2009 ዓ.ም የኢሬቻን ባህል ተከትሎ በተከሰተው እርኬት እና ከዚያም በፊት ለታዩ ጉዳቶች ተጠያቂውን በትክክል ለማወቅ ገለልተኛ አጣሪ ኮሚቴ ይቋቋም ቢሆንም ተጨማሪ ነጥቦችም አክሏል። በመግለጫው ርዕስ እንዳመለከተውም ለብዙሃን ዜጎች ስፋት መንስኤ የሆኑ ችግሮችን ከምንቹ ማድረግ እንደሚያስፈልግም ያስገነዝባል። መግለጫው በአንድ አንቀጹ ላይ በአሁኑ ወቅት በሀገራችን እየተፈጠረ ያለው ችግር እየተሻሻለ ከመምጣት ይልቅ እየተባባሰና እየተወሳሰበ መጥቷል። ከዚህም በላይ ተባብሶ ለሀገራችን መፍረስ ትልቅ አደጋ ከመሆኑ በፊት መንግስት ከተለመደው ግትርነት ወጥቶ አስተማማኝ ዘላቂ የሆነ መፍትሄ ለማምጣት በችግሩ ምንጭ ላይ ያለውን የተዛባና ቁንጽል አስተሳሰብ በመተው ከሌሎች አካላት ጋር በመወያየት ዘላቂ መፍትሄ ማምጣት ይጠበቅበታል ይላል። የችግሮቹ ምንጮች እንዲያብራሩልኝ የፓርቲውን የድርጅቱ ጉዳይ ኃላፊ አቶ ኤርሚያስ ባርኮን ጠይቄያቸው ነበረ።
የዲሞክራሲያዊ መብቶችና የሰብአዊ መብቶች አለመከበር ችግር፣ እነዚህ ችግሮች ተያይዘው ደግሞ በሀገራችን ውስጥ የአንድ ፓርቲ የበላይነት መስፈን እስካሁን ድረስ ለቆዩት ለተያያዙ ችግሮች መንስኤ እና ዋነኛ ምክንያቶች ናቸው። እነዚህ የፖለቲካል ምክንያቶች ዋነኞቹ ችግሮች ናቸው። የመልካም አስተዳደር የሙስና ችግር የፈጠሩ። ስለዚህ ኢህአዴግ አሁንም ችግሩን እያጀበት ያለው መንገድ በራሱ ፍላጎት እና በራሱ መነጽር ሊያየው የሚችለው ርቀት ላይ ብቻ፣ ችግሩ ግን ከዛም የዘለለ እና የባሰ ነው። ስለዚህ ችግሩ መሰረታዊ የሆኑ የዲሞክራሲ የሰብአዊ መብት መጣስ እና አለመከበር ችግር ነው።
ኢዴፓ በመግለጫ ላይ እንዳሰፈረው በሀገራችን እየተፈጠሩ ያሉ ቅራኔዎችንና ግጭቶችን በዘላቂነት ለመፍታት መንግስት ቁርጠኝነቱ ካለው ከተለያዩ አካላት ማለትም ከፖለቲካ ፓርቲዎች፣ ከሃይማኖት አባቶች፣ ከታዋቂ ግለሰቦች፣ ከምሁራንና ከሲቪክ ማህበራት መሪዎች የተውጣጡ በሀገራችን የብሔራዊ እርቀ ሰላምና መግባባት ሊፈጥሩ የሚችሉ ተግባራትን የሚያከናውን ኮሚሽን ማቋቋም ወቅቱ የሚጠይቀው ወሳኝ ጉዳይ ነው ብሏል። የኮሚሽኑ ተአማኒነት ግን በምንም መልኩ ጥያቄ የሚያስነሳ መሆን የለበትም ይላሉ አቶ ኤርሚያስ ባርከው።
አሁን ያለውን ችግር ደረጃ መንግስት በአግባቡ ተረድቶት የችግሩ መፍትሄ ይሄ አሁን ያለውን ችግር ደረጃ ያገናዘበ መሆን አለበት። ስለዚህ አሁን ይሄ የሚቋቋመውን ኮሚሽን በምንም አይነት መንገድ ጥያቄ ሊነሳበት የማይችለው እና በቀጣይም ኮሚሽን ማቋቋሙ አይደለም ግቡ ብሔራዊ እርቅና መግባባት መፍጠር ስለሆነ ለዛ ለሚሰራው ስራ እንቅፋት የማይሆንበትን ሁኔታ በሚፈጠር መንገዱ ተአማኒነቱንም በማያሳጣ መንገድ መቋቋም መቻሉ ላይ በደንብ መሰመር ያለበት ነው የሚሆነው ማለት ነው።
በዚህ ረገድ በመንግስት በኩል ያለው አቋም ተደጋግሞ በተለያዩ ባለስልጣናት እንደተነገረው ህዝቡ የሚያነሳቸው የመልካም አስተዳደርና የሙስና ጥያቄዎች ትክክለኛ ጥያቄዎች መሆናቸው ተቀባይነት አግኝቷል። ይሁንና ጥያቄዎችን ተከትለው ግጭቶችና የችግሮች መወሳሰብ የህዝብን ጥያቄዎች በመጥለፍ ለራሳቸው ፖለቲካዊ ግብ መጠቀም ያደረጉ የጸረ ሰላም ኃይሎችና አሸባሪ ድርጅቶች ሴራ ውጤት እንደሆነ ነው የሚገለጸው። ትናንት የተወካዮች ምክር ቤትና የፌዴሬሽን ምክር ቤት የጋራ ስብሰባ መክፈቻ ንግግራቸው ላይ ፕሬዚዳንት ዶክተር ሙላቱ ተሾማ ይህንን በተመለከተም ያሉት ነበር።
ይህ ድርጊት መንግስት ለቴክኖሎጂ ሽግግር ሀገራዊ ልማት ለማፋጠን በማሰብ የአስፋፋም ዘመናዊ መገናኛ መሰረተ ልማት ለክፋትና ውድመት በመጠቀም ያስተባበሩት ደግሞ ሀገራችን በአሸባሪነት የመቻቸው ግለሰቦችና ቡድኖች ናቸው። የኦነግና የግንቦት ሰባት መሪዎች ከግብጽ መንግስት ተቋማት ጋር እጅና ጓንት በመሆን ባቀነባበሩት የጥፋት እንቅስቃሴ በርካታ ሀገራዊና የውጭ ባለሀብቶችና ሰራተኞቻቸውን ለአደጋ ያጋለጠ የታሰቡበት ከፍተኛ ውድመት ፈጽመዋል።
ኢትዮጵያ በየመግለጫው ገዢው ፓርቲ ኢህአዴግ ከተለመደው የችግሩ የመፍትሄውም አካል እኔ ብቻ ነኝ ከሚለው አስተሳሰቡ ባለመምጣት በተለመደው አሰልቺ ፕሮፓጋንዳ የሚቀጥል ከሆነ ሀገራችን ያለችበትን አደገኛ ሁኔታ ካለመገንዘብ በላይ የሚያስከትለውም አደጋ ሀገር የሚያፈርስ መሆኑን ከወዲሁ ለማሳሰብ እንወዳለን ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። ቀደም ሲል የሰማችሁት ዘገባ የድምፅ ጥራት ትንሽ ጉድለት ይታይበታል። ይሄ ከኛ ወይም ከመለስካቸው አይደለም፣ የኢንተርኔት ስርጭት በመጥፋቱ ግን እድሜ ለቴክኖሎጂ በተለያየ መንገድ የቀረጽ ነውና ያሰማናችሁና በሚቀጥለው ጊዜ የተሻለ የድምፅ ጥራት ይዘን ለመቅረብ እንሞክራለን። ከምሽቱ 3 ሰዓት ከ35 ደቂቃ ነው። አሁን እናንተ ከላካችኋቸው አስተያየቶች ለሰዓቱ የመረጥናቸው አሉ። ወደዚያ እንሂድ።
አሎ ቪኦኤ፣ እየው ይባላለሁ። ምደውለው ከአትላንታ ነው። የኢትዮጵያ መንግስት ስቴት ኢመርጀንሲ አውጇል። ያወደውን አዋጅ ሰላማዊ ጥያቄ እዚህ ያቅርብ። ሰላማዊ ጥያቄ የሚቀርበው እሱ ባስቀመጠው የመናገር፣ የመጻፍ፣ አስተያየት የመስጠት ማንኛውም ነገሮች ካገደ በኋላ በምን አይነት መንገድ ነው ሰላማዊ ጥያቄ የሚቀርበው? ኢትዮጵያ ለዘላለም ትኖር። አመሰግናለሁ።
አስተያየት ለመስጠት ፈልጌ ነው። ሶስት የግል ምሁራኖች ዶክተር ጸጋዬ ረጋሳ፣ ዶክተር ደረሰ እና አቶ ሙልጌታ በሰጡት ሲስተያየት ላይ ለመስጠት ፈልጌ ነው። የህግ ሰው ጭብጥ ነገሮችን ወይም ጉዳዮችን ለይቶ ጭብጥ ነገሮችን ወይም ደግሞ የህግ ጥሰቶችን ጭብጥ ነገሮችን ከህግ ጋር በማያያዝ በህግ አይን ታይቶ ወደ ችግር ፈቺ ድምዳሜ መድረስ መሆን አለበት የሚል እምነት አለኝ።
ሰላም ቢዎች፣ ፋሲል እባላለሁ ከዋሽንግተን ዲሲ በምደውለው። ዶክተር ሙላቱ ፓርላማ ውስጥ ንግግር ሲያደርጉ ተቃዋሚዎች ወደፊት መግባት እንዳለባቸው፣ ፓርላማ ውስጥ መሆን እንዳለባቸው ሲናገሩ ሰማን እና ትንሽ ዘገዩ። ቢሆንም ግን ይህ ሀሳብ መነሳቱ ራሱ ጥሩ ነው። ይሄ ነገር ቀደም ተብሎ ቢጀመር ኖሮ 99% አሸንፈናል ማለቱ ቢቀር ኖሮ ይህ ሁሉ ብጥብጥ አይደርስም ነበር። ሌላው ደግሞ የአስቸኳይ ጊዜ አዋጅ የተባለው አዋጅ እኮ ከታወጀ 25 ዓመት ሞልቶታል። ሰው የት ቦታ ነው የሚሰበሰበው? ሰው የት ቦታ ነው የሀሳቡን የሚገልጸው? ሰው የት ቦታ ነው አዳራሽ እንኳን የሚፈቀድለት? በየቦታው ነው የሚገደለው፣ በየቦታው ነው ሬሳው የሚደፋው። እና እንደዚህ አይነት አዋጅ ለእኛ ለምድራችን አይሰራም። ለምድራችን የሚሰራው ተነጋግሮ ሶሉሽን መፍጠር ነው የሚበጀው። እና እኔ አሁንም ለሁሉም ለጠቅላይ ሚኒስትሩም ሆነ ለሸንጎ አባላቶች እንዲህ አይነት 6 ወር ልቅ የሆነ አዋጅ ተገቢ አይደለም እና ብታስቡበት ይሻላል፣ የባሰ ነገር እንዳታመጡ። እግዚአብሔር ኢትዮጵያን ይባርክ። አመሰግናለሁ። ታንክ ዩ።
አስተያየት የላካችሁልንን አድማጮች ሁሉ እናመሰግናለን። ሁሌም ጻፉልን፣ ደውሉልን። ስልካችን 202-205-9942 የውስጥ መስመር 14 ነው።
ኢሜይል ማድረግ ለምትፈልጉም አድማጮቻችን ሆርን አት ቪኦኤ ኒውስ ዳት ካም ላኩልን።
ይህ ዋሽንግተን ዲሲ ከሚገኘው ራዲዮ ጣቢያ የሚተላለፍላችሁ ዝግጅት ነው። በ19 22ና በ25 ሜትር ባንዶች አጭር ሞገድ ላይ እንገኛለን። እንዲሁም በናይል ሳት በአማርኛ የሚተላለፍላችሁ ፕሮግራም ይቀጥላል።
ወደ ቀዳሚው ሁለተኛ አጋማሽ ቅንብር እናልፋለን። ወደ ዋይት ሀውስ የተላከ ደብዳቤ አለ፣ ያን ይመለከታል። ሰሎሞን አባተ ነው የሚያቀርብልን።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የሥልጣን ዘመናቸው ከማብቃቱ በፊት ለኢትዮጵያ ጉዳይ ትኩረት እንዲሰጡ አንድ ኢትዮጵያዊ የፖለቲካ ሳይንስ ምሁር አሳስበዋል። በሞርጋን ዩኒቨርሲቲ የፖለቲካ ሳይንስ ክፍሉ ኃላፊና ፕሮፌሰር የሆኑት ዶክተር ጌታቸው መታፈሪያ ሰሞኑን ለአሜሪካው ፕሬዚደንት ባራክ ኦባማ ይድረስ ባሉት ደብዳቤ የኢትዮጵያን ጉዳይ ይናገራል ያሉትን ባለ ሰባት ነጥብ መልእክት አስተላልፈዋል። ሰሎሞን አባተ ዶክተር ጌታቸው መታፈሪያን አነጋግሯል።
እባክዎ
ክቡር ፕሬዚደንት፣ የሥራውን ዘመን ጨርሰው ከመልቀቆ በፊት ከእውነተኛው ታሪክና ከኢትዮጵያውያን ጎን እንጂ ሕዝቡን ለአስከፊ ሁኔታ ከዳረገ መንግሥት ጎን እንዳልሆኑ አሁኑኑ ያረጋግጡ ይላል የፕሮፌሰር ጌታቸው መታፈሪያ ደብዳቤ ወደ ማጠቃለያው ሲያዘግም። በዚህች እየታመሰች ባለችው ሀገርና በማያስተማምነው የአፍሪካ ቀንድ አካባቢ ውስጥ ሰላም እንዲሰፍን እርዳታውን ይለግሱ፣ ከታሪክ ተጠያቂነት ይዳኑ ብለዋል ዶክተር ጌታቸው መታፈሪያ በዚሁ ለፕሬዚደንት ኦባማ በላኩት መልእክት። የዶክተር ጌታቸው መታፈሪያ ግልጽ ደብዳቤ የተፈረመው በራሳቸው ቢሆንም የወጣው ግን በሞርጋን ስቴት ዩኒቨርሲቲ የራስጌ መለያ ወይም ሌተርሄድ ነውና ዩኒቨርሲቲው ወይም የፖለቲካ ሳይንስ ትምህርት ክፍሉ ከደብዳቤው ጋር ግንኙነት ይኖራቸው እንደሆነ ወደ ይዘቱ ከመግባታችን በፊት ጠይቄያቸው ነበር።
እኔ የዲፓርትሜንቱ ተቀጣሪ ነኝ። እንደዚህ አይነት መግለጫ ማውጣት ከእኔ ከአንድ ፕሮፌሰር ከአንድ መምህር የሚጠበቅ ነው። ይሄም አንደኛው በዩኒቨርሲቲ ደረጃ የሚጠበቅ ስለሆነ በዛ መልኩ ነው ያወጣሁት። በሶስተኛው ዓለም ይሄ አጠያቂ ሊሆን ይችላል። የመንግስትን አርማ የያዘ ወይንም የአንድ ተቋም አርማ የያዘ ትክክል አይሆንም የሚል አቋም ሊኖር ይችላል። ግን ይሄ አሜሪካ ሀገር ነው፣ የነጻ ሀገር ነው። እኔም ደግሞ እንደዚሁ ባለኝ ከኔ በሚጠበቅበኝ ሁኔታ በዛ አድርጌዋለሁ።
ዶክተር ጌታቸው ደብዳቤውን የጻፉት መስከረም 24 ቢሆንም ለመገናኛ ብዙሃን ግልጽ ያደረጉት ግን ገና ትናንት ነው። ለምን? ፕሬዚደንቱና መልእክቱ እንደ ደረሳቸውስ አረጋግጠው ይሆን?
ከአንድ ሳምንት በፊት ለዋይት ሀውስ ነው የላኩት። እስካሁን ድረስ የቆየሁት በፕሮፌሽናል ኤቲክስ እንዲያው ከበሬታ ለመስጠት እሳቸው ጋር መጀመሪያ ይድረስና ከዛ በኋላ አወጣዋለሁ ብያለሁ። መሰረቱም ደግሞ ያው ይሄ በምስጢር አንድ ሰው ለአንድ ሰው የላከው አይደለም። ለአንድ የአገር መሪ ከአንድ ተቆርቋሪ የተላከ እና ግልጽ የሆነ ደብዳቤ ነው። እና ግልጽነቱም ደግሞ ያው ዓለም ሕዝብ ማወቅ አለበት ከሚል አንጻር ነው። ፕራይቬት ወይንም የግል ደብዳቤ አይደለም። ይሄ መልእክቱም ሕዝባዊ ነው እና በዛ መልኩ ነው የተላከው።
አጋጣሚ ሆኖ የዶክተር ጌታቸው ግልጽ ደብዳቤ ለመገናኛ ብዙሃን ይፋ በተደረገ ጊዜ ኢትዮጵያ ውስጥ ሀገሪቱን ወደ መረጋጋት ለመመለስ በሚል የአስቸኳይ ጊዜ አዋጅ የተመታበት ወቅት ሆኗል። ለመሆኑ ይህ ደብዳቤ አሁን በሀገሪቱ ውስጥ ካለው ሁኔታ ጋር ቀጥተኛ ግንኙነት ይኖረው ይሆን?
ሊኖረው ይችላል። እንግዲህ ያው ኢትዮጵያ አሁን አስጊ ደረጃ ላይ ነው ያለችው። መንግስት አስቸኳይ ጊዜያዊ አዋጅ አውጇል እና በውጥረት ላይ እንዳለች ኢትዮጵያ ማንም ሰው ያውቃል። ፕሬዚዳንት ኦባማም ሊረዱት ይችላሉ። እና ለዚህ እንግዲህ ለዚህ ደብዳቤ ምናልባት ክብደት ሊሰጠው ይችላል። ያን ቦታ ሊደርሳቸዋል ወይንም ደግሞ ፍሬ ነገሩን ይነገራቸዋል ብዬ ተስፋ አደርጋለሁ።
የዶክተር ጌታቸው ደብዳቤ የኢትዮጵያ ሁኔታ ሲል የዘረዘራቸውን ጉዳዮች በሰባት ዋና ዋና ነጥቦች የሚያጠቃልል ነው።
ስለ ኢትዮጵያ ብዙ ነገር ሊወራ ሊነሳ ይችላል። ግን እኔ በአጠቃላይ ጨመቅ አድርጌ ያወጣሁት አንድ ሰባት ወይንም ስምንት እንዲያውም ቁጥር አልተሰጠውም እንጂ በስምንት እየጠቀለልኩት ነው ነጥቦች። አንደኛውም የሚናገረው ያው ኢትዮጵያ ውስጥ ነጻ የሆነ ምርጫ እንደማይካሄድ እንዲያው ባለፈውም አመት እንደዚሁ 100% አሸነፍኩ ብሎ ይሄ መንግስት እንዳወጀ፣ በዛ ላይም ደግሞ የነዚህ ህዝባዊ የሆኑትን ድርጅቶች የሚያግድ እንዲያው የሚያፍናቸው አንድ ህግ ወጥቷል። ያም ህግ ድርጅቶችም ሆኑ ግለሰቦችም ሆኑ በኢትዮጵያ ላይ በኢትዮጵያ መንግስት ላይ አንድም አይነት ሂስ ሊሰጡ እንደማይችሉ፣ ሂስም ቢሰጡ ያው አሸባሪዎች ተብለው እንደሚገመቱ፣ ይሄም ደግሞ ጸረ ዴሞክራሲ የሆነ ፖሊሲ እንደሆነ እሱን አስረድቻለሁ። በዚያም ደግሞ አንድ አመት የፈጀውንም በኦሮሞ የተነሳውን ጥያቄዎች የህዝብ ጥያቄዎች አንስቻለሁ። ያው መሰረቱ ከመሬት መፈናቀል፣ ከመሬት ከተፈናቀሉ በኋላ ደግሞ ምንም አይነት አግባብ ያለው ክፍያ እንደማይከፈላቸው፣ የተፈናቀሉ ሰዎች እንዲያውም ይሰሩበት በነበረበት ቦታ ላይ ኩሊ ሆነው በቀን ከአንድ ዩኤስ ዶላር በታች እንደሚከፈላቸው፣ ለከብቶቻቸው ግጦሽም እንዲያገኙ እንደማይችሉ፣ እነዚህ ነው ያስቀመጥኩት። ደግሞም ከዛ በኋላ ደግሞ የተፈጠሩት በጎንደር የወልቃይ ጠገዴ ከትግራይ ጋር ለማቀላቀልና የወልቃይ ጠገዴ ህዝቦች ወይም ህዝብ ትግራይ ክልል ነው ትግሬዎች ናቸው ብሎ የሚባለውም ነገር ሁሉ እሱንም ያው የአገሩ ሰው እኛ አማራዎች ነን ብለው እንደሚሟገቱ፣ በጃንሆይ ጊዜም በአጼ ኃይለስላሴ ጊዜም የነበሩ አስተዳዳሪ ትግራይን ከመዋሰን በስተቀር ወልቃይት ጠገዴ የትግራይ አካል እንዳልሆነ ተናግረዋል። በዛ ላይም ደግሞ የተናገርኩት ነገር አለ። አንድ ሰው ከአንድ ቦታ ተነስቶ ወደ አንደኛው ሄዶ እየኖረ እየሰራ የትግራይ ሰውም ሁኔታ እንደዛ ነው። ወልቃይት ጠገዴ ውስጥ ኖረው ከትግራይ መጥተው ከህዝቡ ጋር ተጋብተው ሁለት ቋንቋ እየተናገሩ እንደሚኖሩ ከህዝቡ ጋር ሆነው ደግሞ የኢትዮጵያ የሰፊው የኢትዮጵያ ሁኔታ እንደሆነ አስረዳው። በሌላ በኩል ደግሞ ትግራይ ራሷ የታፈነች ግዛት እንደሆነች፣ ህዝቡ ዴሞክራሲ መብት እንደሌለው ተጨቁኖ እንደሚኖርም አስቀምጫለሁ። እዛም ደግሞ የአፋር ህዝብንም እጠቅሻለሁ። እንደዚሁ የአፋርን መሬት ወደ ትግራይ መጥረቢያ ነው የምለው አክስ እየተጠረበ እንደ ሌላው እንደ ወሎ ወደ ትግራይ እንትን እንዳለ እየተቀላቀለ እንዲገባ እንደተደረገ እንደሚደረግ፣ ይህንም ደግሞ የአፋር ሰዎች በአካባቢው ያሉ ሰዎች ያው መንግስትን እየተፋለሙ እንደሆነ ያንንም አስቀምጫለሁ። እነዚህም የአፋር ሰዎች በሀገራቸው ንግድ ውስጥ ብቁ ተሳታፊ እንደሌላቸው፣ የንግዱን ተቋም ጨፍድደው የያዙት ከትግራይ የመጡ ከበርቴዎች እንደሆኑ ያንን አስቀምጫለሁ። ሌላ ደግሞ ከ1991 ዓመተ ምህረት በፈረንጆች አቆጣጠር ኢህአዴግ ኢትዮጵያ ከመጣ ጀምሮ ከፋፍለ ግዛ የሚለውን መርሆ ተከትሎ አንዱን ጎሳ ከሌላው ጋር፣ አንዱን የሃይማኖት ተከታይ ከሌላው ሃይማኖት ተከታይ ጋር እያጋጨ ራሱ የበላይነት ሆኖ እንዲቆይና ምንም አይነት ድልድይ ህዝብ በህዝብ መካከል ሃይማኖት በሃይማኖት መካከል ሊዘረጋ እንዳልፈለገ እና ያንን ጠቅሻለሁ። በመጨረሻም ደግሞ ይሄ ብዙ የተለፈፈለት ኢኮኖሚ ኢትዮጵያ አደገች መጣት መቶ ከመቶ አስር ፈጅ በየአመቱ እያስመዘገበች ነው የሚባለው በእውነት ያ ለህዝቡ ለሰፊው ህዝብ ምንም ፋይዳ ይህን ያህል ፋይዳ እንዳልፈየደለትና የኢኮኖሚውንም ደግሞ አውታር ጨምድዶ የያዙት የገዢው ክፍል ሰዎች የገዢው ሰዎች እንደሆኑ እና ክሮኒ በመታወቅ ብቻ የበለጸጉ ሰዎች እንዳሉበት አስቀምጫለሁ።
ዶክተር ጌታቸው መታፈሪያ ሌሎችም ያነሷቸው ነጥቦች አሉ። ለክሶቻቸው እርሳቸውም እንደ ፖለቲካ ሳይንስ ተመራማሪ ማስረጃዎችን ማቅረብ እንደሚችሉ የአሜሪካ መንግስትም ሆነ ዓለም አቀፍ የመብቶች ተሟጋቾች በየወቅቱ በሚያወጧቸው ሪፖርቶች ይህንን እንደሚያረጋግጡ ተናግረዋል። ከዶክተር ጌታቸው ጋር በሌሎችም ዝርዝር ጉዳዮች ላይ ሰፊ ውይይት ነው ያደረግነው። ከዌብሳይታችን ማግኘት ይቻላል። በሌላ ዘገባዎችም ይዣቸው መለሳለሁ። ዶክተር ጌታቸው የጻፏቸውን አይነት ደብዳቤዎች፣ ብሶቶችና አቤቱታዎች በየጊዜው ይወጣሉ። ለዩናይትድ ስቴትስ ፕሬዚደንት፣ ለአሜሪካ የተወካዮች ምክር ቤት፣ ለአሜሪካ የውጭ ጉዳይ መስሪያ ቤት፣ ለተባበሩት መንግስታት ድርጅት፣ ለአውሮፓ ህብረት፣ ለሌሎችም ዓለም አቀፍ ድርጅቶች ይድረስ ይባላሉ። ዋይት ሃውስ ስለዚህና መሰል ደብዳቤዎች እንዲሁም ስለ ወቅቱ የኢትዮጵያ ሁኔታ ያለውን አስተያየት እንዲሰጠን ጥረት እያደረግኩኝ ነው። ለእንዲህ አይነት ጥሪዎችና ጩኸቶች የኢትዮጵያ መንግስት ጆሮውን ይሰጥ ይሆን? የመንግስቱን ቃል አቀባዮች ለማነጋገር ተደጋጋሚ ጥረቶችን አድርጌያለሁ። ለጊዜው ላገኛቸው አልቻልኩም። እቀጥላለሁ። ለማንኛውም የኢትዮጵያ መሪዎች ሰሞኑን እየሰጧቸው ባሉ መግለጫዎች የተለያዩ ለውጦችን ለማድረግ የምርጫ ሕጉን እስከ መቀየር የሚደርሱ የማሻሻያ እርምጃዎችን ለመውሰድና ከተቃዋሚዎችና ከሕዝቡም ጋር ቀጥተኛ ንግግሮችን ለማድረግ ያቀዱ መሆናቸውን እየተናገሩ ነው።
ሰለሞን አባተንና እንግዳውን ዶክተር ጌታቸው መታፈሪያን እናመሰግናለን። ዝግጅታችን ይቀጥላል።
በተረኛው ንግድና ምጣኔ ሀብት የሚቀርብ ዝግጅት ነው ቀጣዩ። የጀርመን ቻንስለር አንጌላ መርክል በአፍሪካ እያደረጉት ያለው የሥራ ጉብኝት አብይ ትኩረት የስደተኞችና ፍልሰተኞች ጉዳይ ነው። በኢትዮጵያ በማሊና በኒጀር ጉብኝት የሚያደርጉት ቻንስለር ወደ አውሮፓ የሚጎርፉ ስደተኞችና ፍልሰተኞችን በየአገሮቻቸው እንዲቆዩ የሚያስችሉ የምጣኔ ሀብትና ፖለቲካ ሁኔታዎችን ለማመቻቸት ይጥራሉ። በዚህም የአውሮፓ ህብረት የገንዘብ ተቋም ዩሮፒያን ኢንቨስትመንት ባንክ በአፍሪካ በተለይ ለወጣቶች የሥራ ዕድል የሚፈጥሩ የኢንዱስትሪ ግንባታዎችና አነስተኛና ጥቃቅን የንግድ እንቅስቃሴዎች ላይ ገንዘብ በእርዳታና በብድር ሊያቀርብ እቅድ ይዟል። የባንኩን ፕሬዚዳንት ሄኖክ ሰማግዜር አነጋግሮ የሚከተለውን አጠናቅሯል።
የአውሮፓ ኢንቨስትመንት ባንክ በአፍሪካ የመካከለኛው ምስራቅና የባልካን ሀገሮች የሥራ ፈጠራና አጠቃላይ የምጣኔ ሀብት እድገት ላይ ያተኮረ አዲስ መርሃ ግብር ይፋ አድርጓል። ዝርዝር አፈጻጸሙን መልክ ለማስያዝ ሥራ ተጀምሯል። የአውሮፓ ኢንቨስትመንት ባንክ ፕሬዚደንት ቨርነር ሆያ አውሮፓ ከለጋሽ አስተሳሰብ ተላቃ ዘለቄታ ያለው የምጣኔ ሀብት ስልት ላይ ማተኮር አለባት ይላሉ።
Well, you know that the European Union is presently considering a huge external investment plan.
እንደሚታወቀው የአውሮፓ ህብረት ከድንበሩ ውጪ ባሉ አገሮች የመጣኔ ሀብት እንቅስቃሴዎች ላይ ጠቀም ያለ የገንዘብ ኢንቨስትመንት ለማካሄድ እየተንቀሳቀሰ ነው። ለደቡባዊ ጎረቤቶቻችን በተለይ ደግሞ ከፊል ሰሃራም የአፍሪካ አገሮች የመካከለኛው ምስራቅና የባልካን አገሮችን ይመለከታል መርሃ ግብሩ። ከሳራ በታች ያሉ አገሮች አብይ ትኩረታችን ይሆናሉ። ገንዘቡ እንዴት እንደሚወጣ ማን እንደሚያስተዳድረውና በተግባር ላይ እንዴት እንደሚውል ግልጽ የሆነ እይታ ባይኖረንም እየሰራንበት ነው።
ስራው እስከ ያዝነው የአውሮፓውያን አመት ማብቂያ ይጠናቀቃል ተብሎ ይጠበቃል። ባለፈው ወር በኒውዮርክ የተባበሩት መንግስታት ድርጅት UNGA ስብሰባ ላይ ቨርነር ሆያ ከኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር ተገናኝተው ስደተኞችና ፍልሰተኞችን መልሶ ለማቋቋምና የሥራ ዕድል ለመፍጠር ከአውሮፓ ህብረት የ500 ሚሊዮን ዶላርስ እርዳታና ብድር ቃል ሰጥተዋቸው ነበር። ሚስተር ሆያ በኢትዮጵያ ህብረቱ ሁለት የኢንዱስትሪ ፓርኮችን ከመንግስቱ ጋር በመገንባት ለ30,000 ኤርትራውያንና ለ60,000 ኢትዮጵያውያን የሥራ ዕድል ለመፍጠር ያለመውን መርሃ ግብር አስመልክቶ ዝርዝር መረጃ ለመስጠት አልፈቀዱም። በአጠቃላይ በመካከለኛው ምስራቅና የባልካን ሀገሮች የሚወጣው ገንዘብ ምን ያህል እንደሆነ ሲያስረዱ
ይሄ የ6 ቢሊዮን ዩሮስ ኢንቨስትመንት ነው። በሚቀጥሉት 4 ዓመታት ወደ 15 ቢሊዮን ከፍ የምናደርገው ይሆናል። በአጠቃላይ አሁን ካለን 7.5 ቢሊዮን ዩሮስ ተጨማሪ ገንዘብ መሆኑ ነው።
የአውሮፓ ህብረትና የአፍሪካ የእርዳታና ኢንቨስትመንት ግንኙነት በስፋት በመሰረተ ልማት ግንባታና የኢንዱስትሪ እድገት ላይ አትኩሮት ሲያደርግ ዘለቄታ ያለው ምጣኔ ሀብታዊ ለውጥ ለማምጣት የሚረዱ ስልጠናና የክህሎት ግንባታ መርሃ ግብሮችስ? በፋብሪካ የሚሰሩ ሰዎች ስልጠና ለመስጠት የተያዙ ጥረቶችስ ምን ይመስላሉ? ምክንያቱም በአግባቡ ያልተፈበረከ ንቃ በዓለም አቀፍ ገበያ የሚገዛው ስለማያገኝ የገበያ ተወዳዳሪነትን ለማሻሻል በሰው ኃይል ላይ የሚደረገው ኢንቨስትመንትስ ይመልሳሉ?
We have to see this in the bigger picture and I regret that Europe woke up only
ትልቁን ስዕል ማየት መቻል አለብን። እርሱም ምንድነው ፍልሰተኞች የአውሮፓ መሬት እስከሚረግጡ ድረስ አልነቃንም ነበር። ቁልፍ የሆነው ጥያቄ የመጣኔ ሀብት አምዶችን እንዴት እናበልጽግ የሚለው ነው። ለዚህም ዋና ጉዳይ በሰዎች ስልጠና ላይ ማትኮር ነው። ወጣቶችን በተለይ የሚጠቅሙ አነስተኛና ጥቃቅን የንግድ ተቋማትን ማገዝና የማሰልጠኛ ጣቢያዎችን መገንባት አስፈላጊ ነው። አቅም መገንባት የግለሰቦችን ክህሎት ከማሻሻል አልፎ የመጣኔ ሀብት እድገት መሰረት ነው።
በተያያዥነት የምጣኔ ሀብት እድገት መልካም አስተዳደርና ነጻ ገበያዎችን ይፈልጋል። እንደ ኢትዮጵያ ያሉ በርካታ የአፍሪካ ሀገሮች የአስተዳደር ፈተናዎች ያሉባቸው ናቸው። የአውሮፓ ህብረት በእንደዚህ አይነት ሁኔታዎች እንዴት ይሰራል?
So we have to be very sure and very clear what we expect from our partners wherever we go.
አብረናቸው ከምንሰራው አካላት ጋር ከነርሱ የምንጠብቀውን በግልጽ ማስቀመጥና እርግጠኛ መሆን አለብን። የትም ቢሆን አውሮፓ፣ እስያ፣ አፍሪካ፣ ላቲን አሜሪካ ቁልፍ በሆኑ መርሆችና መስፈርቶች ዙሪያ ከፍተኛ አትኩሮት እናደርጋለን። አንዳንድ ጊዜ ከአጋሮቻችን ጋር ላለመስራት እንድንወስንም እንገደዳለን።
የአውሮፓ ህብረት ከኢትዮጵያ መንግስት ጋር ሊሰራቸው ያቀደው የኢንዱስትሪ ፓርኮች እቅድ ላይ ይገፋበት ይሆን? ወደፊት የሚታይ ይሆናል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ለቡሩንዲ ሕዝብ መሠረታዊ አስፈላጊ የሆኑ መድኃኒቶችን ማቅረብ በሚል ርዕስ የወጣው የዛሬው ርዕሰ አንቀጽ የቡሩንዲ ህዝብ በዩናይትድ ስቴትስ ገዛ በአሁኑ ጊዜ የተሻለ የህይወት አድን መድኃኒቶችን አቅርቦት ማግኘት ችሏል ብሏል። አክሎም በአጋርነት ሲሰራ ሁሉን ማከናወን ይቻላል ብሏል። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ USAID በቅርቡ ይፋ እንዳደረገው ለቡሩንዲ አስፈላጊ የሆኑ የወባና የኤችአይቪ ኤድስ መድኃኒቶችን በተሻለ ለማዳረስ የታለሙት ሁለት የአምስት ዓመት መርሃ ግብሮች በስኬት መጠናቀቃቸውን አብስቷል። ቡጁምቡራ ውስጥ በተከናወነው የፕሮጀክቶቹ ማጠናቀቂያ ዝግጅት ላይ የዩኤስኤአይዲ የቡሩንዲ ተጠሪ ቪክቶሪያ ጌሌስ ባደረጉት ንግግር የሀገሪቱን የጤና መዋቅሮች ለማጠናከር በተደረጉት ጥረቶች የተካፈሉትን አጋሮች ሁሉ አመስግነዋል። የዩናይትድ ስቴትስ መንግስት የቡሩንዲ ህዝብ የሚያስፈልገውን የጤና ጥበቃ አቅርቦት እንዲሟላለት መርዳቱን እንደሚቀጥል ቃል ገብተዋል። ርዕሰ አንቀጹ ጽሑፉን ሲቀጥል የዩናይትድ ስቴትስ መንግስት የመድኃኒቶችና አገልግሎት አቅርቦት ማሻሻያና የአቅርቦት ሰንሰለት አስተዳደር ስርዓት በተባሉት ሁለት ፕሮጀክቶች አማካይነት ከቡሩንዲ መንግስት፣ ከጤና ሳይንስ አስተዳደርና ከሌሎችም አጋሮች ጋር በህብረት መስራቱን አውስቷል። በዚህም እንቅስቃሴ ለሀገሪቱ ህዝብ አስፈላጊ የሆኑ የወባና የኤችአይቪ ኤድስ መድኃኒቶችና ሌሎችንም አቅርቦቶች አስገብቶ የማከፋፈል ስራ ተሰርቷል። ከዚህም መካከል 9 ሚሊዮን የወባ መድኃኒቶች፣ 7 ሚሊዮን የወባና የኤችአይቪ የፈጣን ምርመራ ጥቅሎችና ለላቦራቶሪ የሚሆኑ የምርመራ ቁሳቁሶች እንደሚገኙባቸው ገልጿል። በጤና አስተዳደሩ መዋቅር አማካይነት ሁለቱ መርሃ ግብሮች ቡሩንዲ በወረዳና በጤና ጣቢያዎች ደረጃ የአቅርቦት መጠንና አጠቃቀም ወቅታዊ መረጃ የሚያስተላልፍ ስርዓት እንድትገነባ ድጋፍ ሰጥተዋል። ብሔራዊ የመድኃኒት አቅርቦቶች መጋዘኑን ደግሞ አስፈላጊ የሆኑ መድኃኒቶች በአያያዝ ጉድለት እንዳይበላሹ የመድኃኒት ማከማቻዎችን በማሻሻልና የመጋዘኑን አያያዝ የማሻሻል እገዛ ማድረጉን ርዕሰ አንቀጹ ጨምሮ አውስቷል። የዩናይትድ ስቴትስ መንግስት በዩኤስኤአይዲ አማካይነት ባለፉት 5 ዓመታት በሁለቱ መርሃ ግብሮች ከ18 ሚሊዮን ዶላር በላይ ለቡሩንዲ መስጠቱን አስረድቷል። ከዚህም ሌላ ዩናይትድ ስቴትስ ለቡሩንዲ የኤችአይቪ ኤድስ ወባ የተመጣጠነ ምግብ አቅርቦትና የቤተሰብ ምጣኔ መርሃ ግብሮች በየዓመቱ ከ40 ሚሊዮን ዶላር በላይ እንደምትለግስ ርዕሰ አንቀጹ ገልጿል። ርዕሰ አንቀጹ ጽሑፉን ሲያጠቃልልም ዩናይትድ ስቴትስ ቡሩንዲ የህዝቧን የጤና ጥበቃ ፍላጎት ለማሟላት እንድትችል በአጋርነት በመርዳቷ ኩራት ይሰማታል ብሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ ፕሮግራማችንን ከመፈጸማችን በፊት ከምሽቱ ዜና ዋና ዋናዎቹን ሰለሞን ያሰማናል።
ኢትዮጵያ ሁሉን አቀፍ ውይይትና የሐሳብ ልውውጥ እንዲኖር የተለያዩ ድምጾችም እንዲደመጡ መስራት እንዳለባት የጀርመኗ ቻንስለር አንጌላ መርክል ተናግረዋል። ቻንስለሯ ከጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ጋር በሰጡት ጋዜጣዊ መግለጫ ወቅት አገራቸው ለኢትዮጵያ የጸጥታ ኃይሎች የአድማ ብተና ሥልጠና ለመስጠት ዝግጁ መሆኗንም አስረድተዋል። ኢትዮጵያ የአብላጫው ድምፅ የምርጫ ሥርዓት ለማሻሻል ዝግጁ መሆኗን ደግሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዚህ ወቅት ተናግረዋል። የኢትዮጵያ መንግሥት ባለሥልጣናት በሰላማዊ ሰልፈኞች ላይ የሚያካሂዱትን ኃይለኛና ጥብቅ ቁጥጥር እንዲያቆሙ የተባበሩት መንግሥታት የሰብአዊ መብቶች ባለሙያዎች ትናንት አስገንዝበዋል። ካለፈው ዓመት ህዳር ጀምሮ መንግሥት በወሰዳቸው የኃይል እርምጃዎች ከ600 በላይ ሕይወት መጥፋቱ ይዘገባል። የኢትዮጵያ መንግሥት ነጻ ዓለም አቀፍ አካል ይህን በሰላማዊ ሰልፈኞች ላይ የተፈጸመ ግድያ ሀገር ውስጥ ገብቶ ማጣራት እንዲችል ፈቃድ እንዲሰጥም የዓለሙ ድርጅት የሰብአዊ መብቶች ባለሙያዎች ጨምረው ጠይቀዋል። በድርጅቱ በነጻነት የመሰብሰብና የመደራጀት ጉዳዮች ልዩ ራፖርተር ሜና ኪያይ ይህንኑ አስመልክተው ሲናገሩ ግድያዎች በጅምላ እንደሚካሄዱ፣ በሺዎች እንደተጎዱና በአስር ሺዎች እንደታሰሩ እንዲሁም በመቶዎች የሚቆጠሩ ሰዎች በኃይል እየተያዙ እንደሚሰወሩ በሚቀርቡ አስደንጋጭ ክሶች በጣም አዝነናል ብለዋል። የሰብአዊ መብቶች ባለሙያዎቹ በተለይ ከአንድ ሳምንት በፊት ኦሮሚያ ውስጥ በኢሬቻ የሃይማኖት በዓል ወቅት ተረጋግጠው አለቁ የተባሉት 55 ሰዎች ጉዳይ እንዲጣራ አጠንክረው ጠይቀዋል። ሶማሊያ ውስጥ የሚገኘው የኢትዮጵያ ጦር ከማዕከላዊቱ ሂራን ክልል ኤል አሊ ከተማ ለቆ መውጣቱ ተገልጿል። የጦሩን መውጣት ተከትሎ የአልሻባብ ተዋጊዎች ከተማይቱን መቆጣጠራቸው ታውቋል። የሩሲያው ፕሬዝደንት ቭላዲሚር ፑቲን በፈረንሳይ ሊያደርጉ ያቀዱትን ጉብኝት ሰርዘዋል። ምክንያት የፈረንሳዩ መሪ ፍራንሷ ሆላንድ ውይይቶቻቸው ሙሉ በሙሉ የሚያተኩሩት በሶሪያ ጉዳይ ላይ እንደሚሆን ማስታወቃቸው ነው ተብሏል። ፑቲን በቀጣዩ ሳምንት በፓሪስ ሊያደርጉ የነበረው ጉብኝት አዲስ የኦርቶዶክስ ቤተ ክርስቲያን ምረቃ ሥነ ሥርዓት ላይ መገኘትንም ያካትት እንደነበር ተገልጿል። የክሬምሊን ቤተ መንግሥት ቃል አቀባይ ዲሚትሪ ፔስኮቭ ዛሬ ሲናገሩ ፑቲን የፈረንሳዩ ፕሬዚደንት ሆላንድ ባመቻቸው ጊዜ ለመገናኘት ዝግጁ ናቸው ብለዋል። በሶሪያ ሰላም ለማምጣት እስካገዘ ድረስ እኔም ከሚስተር ፑቲን ጋር ተገናኝቼ ለመነጋገር ዝግጁ ነኝ ሲሉ ፕሬዚደንት ሆላንድ ዛሬ አስታውቀዋል። የፈረንሳይ ውጭ ጉዳይ ሚኒስትር ዣን ማርክ አይሮት በትላንትናው መግለጫቸው ሩሲያ በሰሜናዊቷ የሶሪያ ከተማ በአሌፖ ላይ በምታካሄደው የቦምብ ድብደባ በጦር ወንጀል ልትከሰስ ትችላለች ብለዋል። ሩሲያ ግን በሶሪያው የፕሬዝደንት ባሻር አልአሳድን መንግሥት በመደገፍ ኢላማ የማደርገው አሸባሪዎችን እንጂ ሲቪሎችን አይደለም ስትል በተደጋጋሚ አስተባብላለች። ዜናው አበቃ።
እኛም ፕሮግራማችን ፈጽመን አድማጮች፣ እስከ ነገ 3 ሰዓት በሰላም ያገናኘን። የትግርኛ ፕሮግራም ይቀጥላል። The voice of a man.